የኢትዮጵያ ፖለቲካ ይዞታና ቀጣይ አቅጣጫ ወግ ያለው ፍተሻ የተከታዩ ውይይት ርዕስ ነው። የወቅቱን የኢትዮጵያ ፖለቲካ አበይት ጉዳዮች ምንነትና አንድምታ ለመዳሰስ የነገይቱን ኢትዮጵያ መዳረሻ መሰረቶችና ከዚያ ሊያደርሱ ይችላሉ የሚባሉ ጎዳናዎችን ለመመርመር የታለመው ውይይት ነው። በሂደቱ ውስጥ ሊያጋጥሙ ይችላሉ የሚባሉ ፈተናዎችንም ይቃኛል። ተወያዮች ኦሃዮ ዩናይትድ ስቴትስ የሚገኘው የዴይተን ዩኒቨርሲቲ የፍልስፍና መምህር ፕሮፌሰር መሳይ ከበደ፣ ከስቶክሆልም ስዊድን የዋዜማ ራዲዮ መስፍን ነጋሽ፣ በመራሂ ኤዲተርነት ይሰራበት በነበረው ህትመቱ ከዓመታት በፊት በተቋረጠው አዲስ ነገር ጋዜጣ ብዙዎች ያስታውሱታል፣ እንዲሁም በስቴት ኦፍ ኒውዮርክ ዩኒቨርሲቲ የድኅረ ምረቃ ፕሮግራም የፍልስፍና ጥናት ላይ የሚገኘው ሄኖክ የማነ ናቸው። የውይይቱ አዘጋጅና አቅራቢ አሉላ ከበደ ነው።
ጠበቅ ያለ እይታ የሚጋብዝ አንዳንድ እየተከናወኑ ያሉት ጉዳዮችንም በቅጡ መመርመር የሚጠይቅ ጊዜ ላይ ነው ያለ ነው። የኢትዮጵያ ጉዳይ የለውጥ እንቅስቃሴ ወራት አስቆጥሯል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ከፍ ብለው ያልታዩ ነገሮችን ያደረጉባቸውን ስንመለከት፣ ጥያቄዎች ሲነሱ፣ ግጭቶች የበዙባቸው ሁኔታዎችን ስንመለከት ቆይተናል። ሰሞንኛው ጉዳይ ግን ከዚህ ቀደም ከታዩት በሙሉ ለየት ያለ ይመስላል። በቀደመው ስርዓት ውስጥ ትልልቅ ድርሻ የነበራቸው ሜቴክ የሚባለው የሀገሪቱን ኢኮኖሚ በመሰረቱ ማንቀሳቀስ የሚችል በርከት ያሉ ስራዎችን መራ የነበረ ከፍ ያለ ሙስና ታይቶበታል የተባለ ድርጅት ባለስልጣናት እየታሰሩ ነው ያሉት። ክሱም ሆነ የሂደቱ ጅማሬ ላይ ነው ያለ ነው። ትኩስም እንደመሆኑ እሱን አልፈን ሌላ ነገር ማውራት አንችልምና የየበኩላችሁን እይታ እንውሰድ። ፕሮፌሰር መሳይ እርሶን ላስቀድም። ሰሞንኛውን ዜና እንዴት ተከታተሉ?
እሺ፣ እንግዲህ ተባለውን ነገር የቀረበው የሙስና እና ደግሞ የሰብአዊ መብት መድፈር ብዙ የምናውቀው ነበረ። ከዚህ ጊዜ ያው ደጋግሞ የተነገረ ነገር ነው። ግን አሁን እንደዚህ በይፋ ሲወጣ በመንግስት በቀጥታ ሲነገር እና የሙስናው መጠን እንደው ከልክ ያለፈ ለማመን የሚያስቸግር፣ በዚህም ደግሞ የሰብአዊ መብት አያያዙ እንዴት ብልሹ እንደነበረ እና ሰውን ለማሰቃየት የሁሉ ስልጣን ለማራዘም የተደረገ መሆኑ በጣም እንትን ይላል። እኔ በኩሌ አሳፍሮኛል። ከንዴትም ማለት ያለው ወደ ፍርድ ደረጃ ነው የሄዱት እና የሰው ልጅ እንዲህ አንድ ሀገሬ ነው የሚለውን እንደዚህ ይዘርፋል፣ ደግሞ የሀገሩን ሰው በእንዲህ አይነት ሁኔታ ያሰቃያል። በእውነቱ ለማመን በጣም በጣም ያስቸግራል። እና ያው ብዙዎቹ እናውቃለን፣ አሁን የተያዙት ባለስልጣኖች ኢትዮጵያዊነት የሚባለም ነገር አይሰማቸውም ነበር እና የተሸከምን ዕዳ መቼ እንደሚያልቅ አላውቅም። ያው መክፈል አለብን። ግን ያው እንደተባለው ደግሞ ሕግ ፊት ቀርበው በፈጸሙት ጥፋት ያህል ቅጣት መቀበላቸው ጥሩ ጅምር ነው፣ አስፈላጊ ነው። ግን እንግዲህ ዋናው ወዲያ አካባቢ ብቻ እንዳይቆም እና ሌሎች በዚህ የተሰማሩ በእና ድርጊት የተሰማሩ ሰዎች እና ግለሰቦች ፈልጎ የግድ ለፍርድ ማቅረብ የሚያስፈልጋል። መደገም የሌለበት ነገር ነው። ስለዚህ በእውነቱ እንዳልኩት እኔ ከማፈር በስተቀር እንደው ብዙ ሊሰማኝ አይችልም ከዚህ ወዲያ።
መልካም ፕሮፌሰር መሳይ ወደ ሁለቱ ተወያዮች ከማለፌ በፊት ባጭሩ እንዲመልሱልኝ፣ ለማመን ገዶኛል ወይም ከብዶኛል ብለዋል። ለማመን የከበዶት እስሩ ነው ወይስ እስሩን ተከትሎ የተነገረው ዜና ነው?
ጥፋቱ መጠን ያደረገው የባከነው ገንዘብ ጭራሽ እኮ መጨረሻ የሌለው መስመር የሌለው ነገር ነው። ሰው ያው ይገባኛል፣ ብዙ ባለስልጣን ብዙ ይሰልቃሉ። ግንም አትሊስት እንደው በደንብም እንዳይታይ ለማድረግ ወይም መጠኑን ለመቀነስ ይሞክራሉ። ይሄ ግን እኮ መጠን የለሽ ነው። በቃ ዝም ብለው ብቻ እንደ ዘረፋ ነው።
መልካም ወደ ስዊድን ልሻገር። መስፍን ነጋሽ፣ ስዊድን ስቶክሆልም ነው ያለኸው። መስፍን፣ አንተስ ይሄን ዜና ስትሰማ ምን ታሰበህ? ዜናውን መከታተል ብቻ ሳይሆን የሙስና ዘገባዎችን በስፋት ዋዜማ ሬዲዮም አላችሁ፣ ሌሎች ጽሁፎችም ላይ ትጽፋላችሁ እና የግዝፈቱን የሰዎችን ቁጥር ድንገተኝነቱን እንዲህ ያለ ውሳኔ ወይም የክስ ሂደት መሄዱን አዝማሚያው ቀደም ተብሎ ምን ያህል እንደታወቀ እርግጠኛ አይደለሁም። ብዙም ሳይታወቅ ነው እና እርምጃ የተወሰደ የሚመስለው ላይሆን ይችላል። ምን ታሰበ?
እንዳልከው በዋዜማ ሬዲዮ ላይ በተለይ ከሜቴክ ጋር የተያዙትን የተወሰኑትን ጫፍ ጫፉን ለመነካካት ሞክረናል ባለፉት በርካታ ወራት። ጥልቀቱና ስፋቱን በጣም እርግጠኞች ነን እንጂ የሆነ አይነት ማጣራት እየተካሄደ እንደነበረም መረጃዎች ነበሩን። ሆኖም ግን የሰዎቹ በዚህ ፍጥነት መታሰር ግን በግሌ የተጠበቁት አልነበረም። ምናልባት ተመልክታችሁት ከሆነ ከሶስት ወር በፊት ሐምሌ ላይ አንድ ረዘም ያለ ከራሴ ጋር ያደረኩት ውይይት አይነት ነገር ረዘም ያለ ጽሑፍ የነበረና እዛ ላይ የዚህን የታድሶ ወቅት ቁልፍ ተግባራት አድርገን ልናያቸውና የመንግስትንም ማካሄድ ልንመዝንባቸው ይገባሉ ያልኳቸውን አንድ 10 ማሳያዎች ዝርዝር የነበረና ያን ጊዜ አምስቱን በዛ ወቅት አይተናቸዋል። ሌሎቹን አምስቱን ግን ይደረጉ አይደረጉ ዝግጅት እየተደረገ ይሁን አይሁን አናቅም ብዬ ተናግሬ ነበርና አንዱ አንስቸው የነበረው አገራዊ ጉዳታቸው ከፍ ያሉ የዘረፋና የስልጣን መባለጎችን የማጣራት ስራ መጀመር አለበት የሚል ነበር። አሁን ይሄኛው ዜና ከማጣራትም አልፎ ሰዎችን ለህግ ወደ ማቅረብ ሄዷል። እርግጥ የመጀመሪያ ነው። ፕሮፌሰር መሳይ እንዳሉት መስፋት መጥለቅ ይኖርበታል። ግን በጣም ጥሩ እርምጃ አድርጌ ነው ያየሁት። ግለሰቦቹና ቡድኖቹ በህግ መጠየቃቸው ብቻ ሳይሆን ለዚህ ለሽግግር የታድሶ ሂደቱም በጣም አስፈላጊ እርምጃ አድርጌ ነው ወሰድኩትና የሰብአዊ መብት ጥሰቶቹም በዛው መልክ ያነሳሁት ነበር በዛው። ሁለቱም በጣም አስፈላጊ ናቸው። መስፋት አለባቸው፣ መቀጠል ይኖርባቸዋል። ከዛ በተረፈ ግን እንደተባለው እንደ ህብረተሰብ እንደ አገር ሪሊ የነዚህ ሰዎች መታሰር የሚያስደስትም ብዙ ነገር ያለው አይመስለኝም። ሪሊ የሚያሳፍረው ነገር ነው የበለጠ እኔንም የሚጫነኝ።
መልካም። የዚህን እስር ምንነትና ምናልባትም በአገሪቱ ቀጣይ አቅጣጫ ላይ ሊፈጠር የሚችለው አንድምታም ካለን መረምራለን። ወደ ኒውዮርክ መለሳለሁ። ቀበብል እንዲኖራችሁ ሄኖክ አንተም ባጭሩ ዜናውን የሰማህበትን ሁኔታ ብገልጽልን ምን ይመስል ነበር? ምንስ አይነት ስሜት አሳደረብህ?
የተቀላቀለ ስሜት ነው የተሰማኝ መጀመሪያ ዜናውን እንደሰማሁኝ። በአንድ በኩል ያው ትልቅ እርምጃ ነው፣ ያልተጠበቀ ነው። በእርግጥ ለመከታተል እንደሞከርኩት አብዛኛው ኢትዮጵያዊ እንግዲህ ይሄ ይሆናል ብሎ መስፈንም እንዳለው የጠበቀ ሰው አልነበረም። ለማመን የተቸገረም ሰው አለ ይሄ ነገር ይፈጠራል ተብሎ። እነዚህ በጣም ትላልቅ ባለስልጣኖች ፈላጭ ቁራጭ ነበሩ፣ ማንም ጥያቄ ያልነበራቸው ሰዎች። እንዲሁ በይቅርታ ተደበስብሶ ሊታለፍ ነው ወይ የሚል ስጋት ስለነበረ እና ይሄ መሆኑ ትልቅ እርምጃ ነው። አንዱ እሱ ነው። ያው ሀዘን ሀፍረት ልትለው ትችላለህ። አሁን ፕሮፌሰር መሳይም መስፍንም እንዳሉት እንደ ዜጋ ስታስበው በዛ ድሀ በጣም ፍጹም ድሀ ማህበረሰብ ሀገር ላይ እንደዚህ አይነት ጭካኔ የተሞላበት መጠን የሌለው ዘረፋ መፈጸሙ በጣም የሚያሳዝን ነው። እንደውም አንዳንድ የዓለም አቀፍ የጸረ ሙስና ተቋማት እንደዚህ አይነቱን ወንጀል ዓለም አቀፋዊ ወንጀል እንዲሆን ሁሉ ጥረት ከማድረግ የደረሱ አሉ። ምክንያቱም ይሄ የኢኮኖሚያዊ ማህበረሰባዊና ባህላዊ ሰብአዊ መብቶችን ይጥሳል ስለሚባል ማለት ነው። በጣም ከባድ ነው ወንጀሉ ከዛ አንጻር ስታየው። ግን ስጋትም አለኝ።
ሄኖክ፣ ቅድም ስሜትህን ከገለጽክበት አንድ እርምጃ እንሻገርና እንዲህ ያለው የተንሰራፋ ሙስና በአገር ውስጥ መኖሩ ያቺ ሀገር ያላት የማይመስለውን ሀብት የተሰረቀች እስኪመስል ድረስ የተጋነነ መሆኑን ባስተናገድንበት ስሜት፣ በእርግጥ በመንግስት በኩል ፍትህ በአግባቡ የሚፈጸም መሆኑ ተደጋጋሚ ተገልጿል። ወንጀለኞች ተብለው ተጠርጥረው የተያዙት ሰዎች በህግ ይዳኛሉ፣ አላግባብ በግምትና በሀሳብ የሚደረግ ነገር የለም የሚለውን ተደጋግሞ ተገልጿል። በሌላ በኩል ግን የታሰሩት ወይም ተጠያቂ የሆኑ ሰዎች ማንነት፣ ስልጣን ላይ የነበሩ ሰዎች ተመሳሳይ ሁኔታ ውስጥ የነበሩ መሆናቸው፣ ለአንዳንዶች የዘውግ ማንነትም ሲገባ እየተመለከትን ነው። በዚህ ቡድን ውስጥ ያሉ ሰዎችን በተለይ ነጥሎ የተነጣጠረባቸው ነው የሚል ስሜት ከተለያየ አካባቢዎች ጎልተው እየተሰሙ ነው፣ ጥያቄዎች እየቀረቡ ነው። በሌላ በኩል የህግ ሂደቱ ሳያልቅም የመንግስት መገናኛ ብዙሀንን ጨምሮ በመንግስት በኩል የሚነገሩ ነገሮች መኖራቸው ከዚህ ቀደም የነበረም ልምድ ስለሌለ ያን የተሳከረ ስሜት አጉልቶታል። እንዴት ትመለከተዋል?
ስጋቱ ይገባኛል፣ እኔ የምጋራዋለሁ። እሱን በተመለከተ ግን በአንድ ዘውግ ማህበረሰብ አባላት ላይ ያነጣጠረ ነው የሚለው ትንሽ ችግር ያለበት ይመስለኛል። ምክንያቱም ስልጣን ላይ ሆነው እንደዛ አይነት የሙስናም የሰብአዊ መብት ጥሰት ወንጀልም ሲፈጽሙ የነበረው ገዛ ቡድን አባላት ናቸው። ይሄ እዚህ ጋር መጠንቀቅ አለብኝ። አሁን ስለ ትግራይ ህዝብ አይደለም በፍጹም እያወራሁ ያለሁት። ከዛ ማህበረሰብ ወጥተው የዛ ማህበረሰብ ወኪል ነን ብለው ወንጀል ሲፈጽሙ የነበሩት በስልጣን ደረጃም በብዛት የነበሩት እነሱ ስለሆኑ መብዛታቸው የሚያስገርም ነገር አይደለም። ያ እንደተጠበቀ ሆኖ ግን አንዳንድ ችግሮች ስጋቶች አሉ። አንዱ ቅድም ያነሳው መገናኛ ብዙሃን ላይ ፍርድ የመስጠት አዝማሚያ ይታያል። ድሮ የነበረው የዚህ ዘጋቢ ፊልም የመስራት ሰዎችን ለመወንጀል ሲፈልጉ ከወነጀሉም በኋላ ማህበረሰቡ ፊት ተቀባይነት እንዲያገኝ ለማድረግ የሚሰራ ፕሮፓጋንዳ፣ የዛ አይነት ፕሮፓጋንዳ ይሄ በጣም ችግር ያለበት ነገር ነው። በተለይ ደግሞ አሁን የፍትህ ስርዓቱ ይሻሻላል፣ ዜጎች በህግና በስርዓት ይዳኛሉ፣ ሰብአዊ መብት አይጣስም በሚባልበት ሁኔታ እንደዚህ አይነት ነገር በተለይ ደግሞ በመንግስት የመገናኛ ብዙሃን ህዝብ ግብር በሚከፍልበት የመገናኛ ብዙሃን እንደዚህ አይነት ነገር መፈጸሙ በጣም ችግር አለው። በፍርድ ሂደቱ ላይ ተጽዕኖ ማምጣቱ አይቀርም። አንደኛው እሱ ነው። ሁለተኛው ስጋቴ ይሄ የድል አድራጊ ፍትህ የሚባል ነገር አለ፣ የቪክተር ጀስቲስ የሚባል አንድ አምባገነን ስርዓት ወድቆ ወደ ሌላ ስርዓት አምባገነንም ይሁን ዲሞክራሲያዊ ስርዓት ሽግግር በሚኖርበት ጊዜ የቀደመውን የወደቀውን አምባገነን ስርዓት መሪዎች እና አባላት በህግ በሚጠየቁበት ሁኔታ ላይ የሚፈጸሙ ስህተቶችን የሚመለከት ነው። እንግዲህ የተለያዩ ሊሆኑ ይችላሉ ስህተቶቹ። ለምሳሌ ፍትህ ምንድን ነው? ሁሉንም ሰው በእኩል የመዳኘት ተጠያቂነት ያለባቸውን ሰዎች በሙሉ ተጠያቂ የማድረግ አሰራር የማይኖርበት ሁኔታ ወይም ደግሞ ለአሸናፊው ወገን በሚመች ሁኔታ የፍትህ ስርዓቱን መቃኘት አይነት አዝማሚያ የሚመስሉ ነገሮች። ግን ለምሳሌ የሜቴክ ዘራፊዎች እና እዚህ መረጃና ደህንነት የሰብአዊ መብት ጥሱ የነበሩ በጣም አረመኔያዊ ድርጊት ሲያስፈጽሙ የነበሩ አሁን የተያዙት ሰዎች መያዛቸው ጥሩ እርምጃ ሆኖ በምን መመዘኛ እንደሆነ ያልታወቀ፣ ግን በተመሳሳይ ሁኔታ ተሳታፊ የነበሩ ሰዎች ጭራሻውንም ስልጣን ላይ ያሉ ሰዎች አሉ። እንደዚህ አይነት ነገሮችን ግምት ውስጥ ሳስገባ ያ አዝማሚያ ሊኖር ይችላል የሚል ስጋት አለ። ሌላው ያልተሟላ ነገርም ሊኖረው ይችላል። እንግዲህ በዚህ መቀጠል አለበት ይገባኛል። ብዙ የተወሳሰበ የፖለቲካ ጥያቄ ያለው ግን አሁንም የፓርቲ የንግድ ድርጅቶች አሉ። አብዛኛውን የሀገሪቷን ኢኮኖሚ የተቆጣጠሩ ከትላልቅ ንግድ ጀምሮ እስከ ተራ ችርቻሮ ውስጥ ገብተው ምዝበራ ላይ የተሰማሩ ተቋማት አሁንም አሉ። ስለ እነሱ ምንም የተባለ ግልጽ ነገር የለም። የዚህ እስር ደግሞ ሌላ ምናልባት እንግዲህ ልናነሳው የምንችለው እንዲጠቆም ለማድረግ ነው። ስለ እሱ ብዙ አሁን አልናገርም። ከኤርትራ እና የኢሳያስ አፈወርቂ ተጽዕኖ ራሱ አንድ ሌላ ሊቃኝ የሚገባው ነገር ነው። በኦሮሞ ፖለቲካ ውስጥ ያለውም እንዲሁ ሊቃኝ የሚገባው ነገር ነው። አሉላ
መልካም፣ በርከት ያሉ ጉዳዮችን አንስተሃል። በቅጡ መመልከት እንድንችል ነው እና ይሄ ውይይት ያላወቅናቸው ነገሮች ሊኖሩ መቻላቸውን ከግምት አስገብተን በየቀኑም አልፎ አልፎ አንዳንድ ነገሮች እያየን ነውና የተጠቃለለ ነገር ካልሆነ ምናልባት የምናያቸው ሌሎች ነገሮች ይኖሩ ይሆን የሚለውን ጥያቄ እንድናይ ያደርጋል። ፕሮፌሰር መሳይ ግን ለቀደመው ጥያቄ ቀደም ብለው አፍሬበታለሁ እንደ ዜጋ እንዲህ ያለ በደል ሙስናውን ጨምሮ መፈጸሙ ብለዋል። አንድምታውንስ የእስሩንም ሂደት ሆነ ቀደም ብሎ ሄኖክ የበኩሉን መከራከሪያዎች አንስተዋል፣ እንዴት ይመለከቱታል?
አዎ መቼስ ነገሩ አስቸጋሪ እንደሆነ ፍትህ ለመስጠት መፈለጋችን አንድ ሆኖ አፈጻጸሙ ግን በጥንቃቄ መወሰድ አለበት እና ብዙ ጊዜ አፈጻጸም ላይ ችግር ሊፈጠር ይችላል። ግን እኔ በአጠቃላይ አንድ የማየው ነገር አለ። እሱም ምሌት ያለበት አንድ ነገር ያለ ይመስለኛል። እሱም ስርዓቱ ማዘዝና መታዘዝን ስለሚጠይቅ ካልታዘዝክ ደግሞ ብዙ ችግር ሊደርስብህ ስለሚችል በዚህ አንጻር ሁሉም በተወሰነ ደረጃ እዚህ ጥፋት ውስጥ ያለ መሆኑን አውቀን መጠኑን እንዴት ነው የምንለካው? ማለት የሚያዙና የታዘዙትን መለየት አያስፈልግም ወይ? እና ብዙ ጊዜ ልክ አሁን እንደሚባለው በወታደሩም ብንወስድ በፖሊሱም ብንወስድ በእንዲሁም ደግሞ በሲቪሉም በቢሮክራሲም አካባቢ ብንወስድ ያው አለቃው ካዘዘው መፈጸም አለበት፣ ካልፈጸመ ከስራ መባረር ብቻ ሳይሆን ለራሱም አደጋ ውስጥ ሊወድቅ ይችላል። ቅድም የበፊቱን ጠቅላይ ሚኒስትሩ ሁኔታ ጠይቀናል። እኔ እሳቸው ምን ያህል እምቢ ማለት ይችሉ ነበር የሚለው ጥያቄ እስካሁን አለ። በአጀማመራቸው ጊዜ ትንሽ ድፍረት አሳይተው ነበረ። ከዛ በኋላ ግን ምን እንደተፈጠረ አላውቅም። ጭራሽ እነሱ የሚሉትን ማስተጋባት ስለሆነ ስራቸው እና ይሄ እንዲህ አይነት ስርዓት ባለበት አካባቢ መለየቱ አስፈላጊ አይደለም ወይ? ማን ነው ያዘዘው? ማን ነው አላፊው? እና ታዛዡስ ማን ነው? ይሄ ማለት ታዛዥ ሆነው ይቅርታ ይደረግለት ወይም ዝም ይባል ሳይሆን፣ ግን የተፋሰስ መጠን በዚህ ሁኔታ ማየት አለብን በሚል ነው እንግዲህ ይሄ በፓርላማውም ወይም በምንም አንድ አይነት መመሪያ ወጥቶ ቢሰራበት ጥሩ ይመስለኛል። ዝም ብሎ ሁሉንም እንትን ማለት አንደኛ ነገር መልሶ ሊጎዳ ይችላል፣ ሁለተኛ ደግሞ ብዙ ቅራኔዎች ሊፈጠሩ ይችላሉ። ሌላው ደግሞ እዚህ መታየት ያለበት ማጥፋታቸው ብቻ ሳይሆን ባለፈው ጊዜ አሁን የመጣውን ለውጥ ላለመደገፍ ለመቀልበስ ወይም በማሴር ወይም ግርግር በመፍጠር ሰዎች ከሰዎች እንዲጣሉ በማድረግ የተንቀሳቀሱ ሰዎች እነሱም በትክክል መጠየቅ አለባቸው። ምክንያቱም ከማጥፋት አልፈው እነሱ ጨርሶ ያለውንም የመጣውንም እፎይታ ለመቀልበስና ወደ ዝሮ ለመመለስ ስለሆነ እነሱ ሰዎች በጣም አደገኞች ናቸው እና በዚህ መሰረት እነሱ ላይም የጠበቀ እርምጃ መወሰድ ያለበት ይመስለኛል። ስለዚህ በአንድ የሚወሰን ነገር ሳይሆን መጀመሪያ አሁን ሁላችንም የሚመስለኝ ማተኮር ያለብን በአጠቃላይ ኃላፊዎች ላይ ነው። ማን ነው ትዕዛዝ የሰጠው ይህ እንዲሆን የሚለውን እሱ መጀመሪያ ወደዛ ላይ እናተኩር። ከዛ ደግሞ የለም ታዛዦች መጠናቸው እንዴት ነው የሚለው ጥያቄ ደግሞ እሱ በሁለተኛ ጥያቄ ሊሆን ይችላል።
መልካም። በርከት ያሉ ጥያቄዎችን እንድናነሳ ፈልጋለሁ። ቀደም ብሎ የተጻፉ ነገር ግን የወደፊት አቅጣጫ ላይ የሚያነጋግሩ ጽሑፎቻችሁንም አይቻለሁ። በተለይም ፕሮፌሰር መሳይ እርሶ የጻፉትንና እርሶ ምላሽ የሰጡበትን ሌላ ሰው ጽሑፍም እናዛምዳለንና ፈጠን ብዬ ወደ ሌሎች ርዕሶች እሻገራለሁ። ከዚያ በፊት ግን በቀደሙት ጥያቄዎችና ፕሮፌሰር መሳይና ሄኖክ መልስ በሰጡበት ጥያቄና ይሄ ስር የሰደደ ሙስና ወንጀልም ከሆነ ቁጥር ስፍር የሌለው ከሁለት አስርታት በላይ የዘለቀ በደል ተፈጽሟል የሚባለው በሕግ እስኪረጋገጥ ድረስ የሚባለው እንያዝና የት ድረስ ነው የሚያቆመውስ? በዚህ ሁሉ ጊዜ ውስጥ የተሰራ በደልና ጥፋት ሙስና በክስ ሂደት የቱ ጋር ማቆምስ ይቻላል? ፕሮፌሰር መሳይ እንደሚሉት ተለይቶ የሚነጣጠር ወይም ዋና የሚባሉ ክሶችና ሁኔታዎች ከሌሉ
እኔ እንደሚታየኝ የዛሬ 3 ወርም ብዬ የነበረው በዚህ ደረጃ የበለጠ ትኩረት ሰጥተን መስራት ያለብን የተፈጸሙትን ዘረፋዎችና የሰብአዊ መብት ጥሰቶች ማጣራት ላይ መሆን ይገባዋል ባይ ነኝ። አጠቃላይ ማለት እንደው አገሩን ሁሉ ዝርዝር ቅናትም ባይሆን ግን ዋና ዋና የሚባሉትን ዘረፋዎች በሙሉ ተጠንተው የሰብአዊ መብቶች ጥሰቶችም እንደዛው እንደው ቢያንስ አነስተኛ ዳሰሳ ጥናት ተደርጎ እዛ ላይ የትኛው በፖለቲካ ውሳኔ መዘጋት እንዳለበት የትኛው ደረጃ ያለው ደግሞ በሕግ መታየት እንዳለበት የሆኑ አካሎች መነጋገርና መወሰን አለበት። እኔን ጨምሮ ሁሉም ኢትዮጵያዊ ለፍትህ ያለውን ጥማት ረዳል። ግን መሬት ላይ ያለው እውነት እና ደግሞ አሁን ያለንበት የሽግግር ሂደት ያንን የሚፈቅድ አይደለም። ከአንድ ሚሊዮን ሰዎች በላይ ሊሆኑ ይችላሉ በኔ ግምት ለፍርድ መቅረብ ያለባቸው ዘራፊውን በሙሉ እንሰብስብ ካለ አይቻልም። እሱ ዋና ዋናዎቹ ላይ ነው ማተኮር ያለብን። ግን ዋና ዋናዎቹስ ላይ ቢሆን ሁሉንም በፍርድ ቤት ነው ወይ መዳኘት ያለብን? አሁን የሜቴክ በጣም ትልቅ እና በጣም የተጋነነ ስለሆነ ከፖለቲካ አንደምታው በበለጠ ምናልባት ባላነሰ ደግሞ የኢኮኖሚ አንደምታውም በጣም ከባድ ስለሆነ ወደ ፍርድ ቤት መቅረባቸው ብዙ ትላይ ላይ ይችላል። የሁሉም ተጠያቂ ሊሆኑ የሚችሉት ሰዎች ሁኔታ ግን እንደዛ አይደለም እና ሁለቱን አቻችለን መሄድ ይኖርብናል። አሁን ለምሳሌ ይሄኛው እስር ሲካሄድ ወይም ውሳኔ ሲሰጥ ሙሉ በሙሉ በሕግ መሰረት ላይ ብቻ ነው ወይስ የፖለቲካ ጉዳዮችም ከግምት ገብተው ውስጥ ለውስጥ የሆነ አይነት ንግግርና ድርድር ተደርጎ ነው? ይሄንን አናውቅም። ቢደረግ ለኔ ግን ችግር የለብኝም። ምክንያቱም መሬት ላይ ያለውን እውነት እንደሌለ ቆጥረን ሁሉም ተጠርጣሪ ፍርድ ቤት ይቅረብልን በተግባር ሊሆን የሚችል አይመስለኝም። ሌላው ፕሮፌሰር መሳይ ያነሱት በጣም አስፈላጊ ነገር ወንጀለኞች መጠየቃቸው እንዳለ ሆኖ ግን ይሄንን ስናደርግ ሽግግሩን የማያደናቅፍ የማያስቆም መሆኑን እርግጠኛ መሆን አለበት። እኔ እንደ አገር ሽግግሩ ቀጥሎ የተወሰኑ ወንጀለኞች ባይጠየቁ መርጣለሁ። ወንጀለኞችን ለመጠየቅ በመናደርገው ጥረት ሽግግሩን ታድሶን አገራዊ ታድሶን ለአደጋ ከመናጋለን
ለሱም እንደሚከፈል ዋጋ ማለት ነው።
ልክ ነው። እና ሁለቱን አቻችሎ መሄድ በጣም ያስፈልጋል። ይሄንን ሲግን ለፍትህ የምናደርገውን ጥረትና ግፊት ማቆም አለብን ማለት አይደለም፣ መቀጠል አለብን። ግን ደግሞ እውነታውንም መረዳት ያለብን ይመስለኛል። መጨመርልገው ነገር በተለይ ሰሞኑን በተያዙት ሰዎች ላይ በመንግስት የሚደረገው ፕሮፖጋንዳ በጣም በጣም አጥፊ እና ያለፈው ታሪካችን መጥፎ ውርስ ነው። ይሄ መቆም አለበት። ለምሳሌ ባለፉት ሁለት ቀናት ሲተላለፍ የነበረው የፕሮፖጋንዳ ፊልም ነው፣ ዶክመንተሪ አይደለም። እንደዛ አይነት ዶክመንተሪ የለም። ይሄ ደንበኛ የፕሮፖጋንዳ እንትን ነው። እሱ በሶስት ወይም በአራት ጣቢያዎች በተመሳሳይ ሰዓት እንዲተላለፍ ከአንድ አካል ተሰርቶ ነው የተሰጣቸው። ይሄ ፈጽሞ መቆም አለበት። የነዚህን ተጠርጣሪዎች ጉዳይ የሚያየው ፍርድ ቤት፣ እነዚህ መገናኛ ተቋማት ከመንግስት እየተቀበሉ እንዲህ አይነት የፕሮፖጋንዳ ስራ እንዳይሰሩ መከልከል አለበት። ይሄንን ስል የሚዲያ ተቋማቱ በየራሳቸው የምርመራ ጋዜጠኝነት እያደረጉ ሜቴክም ይሁን ማንም የሰራውን ወንጀል አያውጡ ማለት አይደለም። ይሄኛው ግን እንደዛ አይደለም። ቤዚካሊ ከከሳሽ ወገን ተደራጅቶ የተሰጣቸውን አንድም የራሳቸው ነገር ሳይጨምሩበት አንድም የከሳሹን ሁሉ ጥያቄ ያቀርቡ ነው ያቀረቡት። ይሄ ተገቢ አይደለም። ፍርድ ቤቱ የተጠርጣሪዎቹ መብት በዚህ በኩል መጠበቅ አለበት ብዬ አምናለሁ። ይሄ ሲባል ግን መቼም የሚያገር ፍርድ ቤት አንድ ነገር ለመከልከል አንዱን ጣት ጠፍ ለማለት እጅ ነው እንዲቆረጥ የሚያዙት። እንዳለ ሚዲያው በሙሉ ይህን ጉዳይ እንዳይነካ ካሉ አደጋ ነው።
መልካም፣ ወደ ሌላ ጥያቄ እንድንገባ እየፈለግኩ ነው። ማጠቃለል ከተቻለ ድንገተኛ የኃይል ሚዛንን ለማዛባት የሚሞክሩ ሌሎች ግፊቶች የመንግስቱን አቅም የተዳከመ አስመስለው ያሳያሉ የተባሉ በቅርብ ሰሞናት የሚሆኑትን ጨምሮ ሌሎች አስገዳጅ ሁኔታዎች ምናልባት እዚህ ሁኔታ ላይ ተጽዕኖ አድርገው ይሆን የሚለውን ጥያቄ ብንመለከት መስፍን።
እውነት ነው፣ በግል ባለኝ መረጃ ባለፉት ጥቂት ሳምንታት በተለይ የነበረው የፖለቲካ መሳሳብ በራሱ በኢህአዴግ ውስጥ ያለው ለዚህ ውሳኔ መፋጠን አስተዋጽኦ ሳያደርግ እንዳልቀረ የሚጠቁም መረጃ አለኝ እና እውነት ነው። ግን የፖለቲካና የፍትህ ጉዳይ እየተቻቻለ እየተሳሳበ እንደሚሄድ መዘንጋት የለብንም ያልኩትና እውነት ነው። ገፋፊ ምክንያቶችም ነበሩ። መንግስት አሁንም ህግ የማስከበር ትዕዛዞችን የመስጠትና የማስፈጸም አቅም እንዳለው ማሳየት ያለበት ሁኔታ እንዲያሳይ እንደተገፋፋ ይሰማኛል። እንደዛ ምን መረጃ አለ?
መልካም ሄኖክ፣ ድሎ ልስጥ። ሌላ ጥያቄ ሳላስከትል
እሺ፣ ቅድም ፕሮፌሰር መሳይና መስፍን ያሉት ነገር ላይ አንድ ነገር መጨመር ፈልጌ ነው። ትክክል ነው። አሁን ካለንበት በጣም አስቸጋሪና አሳሳቢ ሁኔታ አንጻር የፍትህ ጥያቄ በግሌ ነው እንደ ዜጋ በግሌ ምንም እንዳልደረሰበት ሰው እንዲሁ የሀገሩ ጉዳይ ያገባኛል ብሎ እንደሚያስብ ሰው ሽግግሩ ቀጥሎ ቢሳካ አመርጣለሁ። የተወሰኑ ሰዎች መጠየቅ ያለባቸው ሰዎች ሳይጠየቁ ቀርተው እንደ ምርጫ ከቀረበልኝ ግን ይሄ የሌሎች ዜጎች ምርጫ አይመስለኝም፣ ወይም የአብዛኞቻችን ውሳኔ አይመስለኝም። ቢያንስ በመርህ ደረጃ ውጤቱን ከማሰብ አንጻር ትክክል ነው፣ እስማማለሁ በሱ። ግን ማን ነው ለማን ይቅርታ የሚሰጠው? እንግዲህ በይቅርታ ነው የሚታለፈው ነገር ወይ ዝም ተብሎ ነው የሚታለፈው? እና በቀጥታ በደሉ የተፈጸመባቸው ሰዎች ይሄ መብት ያላቸው እና ከሱ አንጻርም መታየት አለበት። እንደ ዜጋ አይ አብዛኞቻችን እንደዛ ስለምናስብ ምናልባት እንደዚህ በደሉ የደረሰባቸውን በቀጥታ ከፍተኛ ግፍ የተፈጸመባቸውም ሰዎች ቢሆኑ ሊስማሙበት ይችላሉ። ግን ውሳኔው መሆን ያለበት የነሱ ነው ቢያንስ በመርህ ደረጃ እና ሀገሪቱ ያለችበትን በጣም አሳሳቢ ሁኔታ ግምት ውስጥ ካለማስገባት እና እንዲሁ በቃ የግድ አንድ ነገር መፈጸም አለበት ከሚል ግትርነት ሳይሆን እንደዛ ያልኩት ይሄ ነገርም መታሰብ አለበት እና የፖለቲካ ውሳኔዎችም በብዛት አሉ ለማለት ነው።
መልካም፣ ቢያንስ ጀምር የምናደርገው ወደ ትልቁ ስዕል የሚወስደንን ርዕስ እናንሳ። ታዩ ጉዳይ አጥብቆ ቢይዘን ተደራራቢ ጥያቄዎችም ቢመጡ ምክንያታዊ ይመስለኛል። ሆኖም አገር ወዴት እየሄደች ነው? ምንስ ቦታ ነው ያለችው የሚለውን ለመመለስ ሶስት ጸሐፊዎችን መነሻ እናደርጋለን ለዚህ ውይይት። ሁለታችሁ እዚህ ውይይቱ ላይ ያላችሁ ናችሁ። ፕሮፌሰር መሳይ ቀጥታ ወደ እርስዎ ነው የምመጣው። ከእርስዎ ቀድሞ አንድ ጽሑፍ የጻፉ በኢትዮጵያ ጉዳይ በርካታ ጽሑፎችን በማቅረብ የሚታወቁ ፈረንሳዊ ረኔ ለፎ የመጀመሪያ ጽሑፋቸውን ላስቀድም። ኢትዮጵያ ወዳልታወቀው ክልል ወይም አየር እየገባች ነው በሚለው ጽሑፋቸው ላይ ጠቅላይ ሚኒስትር አብይን አወድሰው ይንደረደራሉ። ዘመን በጠገበው የአስተዳደር ዘይቤ ወደ ስልጣን በመጡ በመጀመሪያው ጥቂት ሳምንታት ውስጥ አብዛኛውን ኢትዮጵያውያን የሚያነሷቸውን ጎትጓች ይሏቸዋል ጥያቄዎች በመመለስ ሁሉንም የተለመዱ አሰራሮች አፈራርሰዋል ሲሉ ያወድሷቸውና ሶስት መሰረታዊ ስህተቶችን ግን ሰርተዋል ይላሉ። በግዙፉ ተቀባይነታቸው፣ በግርማ ሞገሳቸው፣ በተሰሚነታቸው መተማመናቸው ይላሉ። እንደ አንድ ነጥብ ያነሱታል። ምንም እንኳን አይነተኛ የሚባል ለውጥ ቢመጣም ወዴት ይሄደች ያለች ሀገር መሆኗ የማይታወቅ ነው የሚለውን ሐሳባቸውን ለማጠንከር በርካታ ዝርዝሮችን ይሰጣሉ። በጣም ሰፊ ጽሑፍ ነው። በርከት ያሉ ጭብጦችን ይዳስሳል። እርሶ እያንዳንዳቸውን ነክሰው በቀጥታ ነው የተቃወሙት። እንክርዳዱን ከስንዴው ወይም ከፍሬው የሚል ጽሑፍ ነው የመጀመሪያ ጽሑፉ። በግርድፍ ነው የመለሱት። ይህንንም እንዴት ነው የሚከራከሩት ፕሮፌሰር መሳይ የኚህን ሰው ትችት?
የኢትዮጵያ ፖለቲካ ይዞታና ቀጣይ አቅጣጫ ወግ ያለው ፍተሻ ይቀጥላል። አልተቋጨም። አሉላንና ተወያዮቹን አመሰግናለሁ ለዛሬ።